ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አድማጮቻችን፣ ሁለተኛውን ክፍል ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በከመጽሐፍት ዓለም ዝግጅታችን የተደበቀው ማስታወሻ በሚል ርዕስ በዶክተር ሃራልድ ናይስትሮም ተደርሶ በዶክተር ገበየው ተፈሪና በደሳለኝ ዓለሙ የተተረጎመውን መጽሐፍ ትረካ ክፍል 11 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜና።
በኢትዮጵያ በተከታታይ በከባድ ሁኔታ በዘነበው ዝናብ ምክንያት በርካታ አካባቢዎች በከፍተኛ የጎርፍ አደጋ የተጎዱ ሲሆን በቅርቡም በሌሎች አካባቢዎች አደጋው ሊከሰት እንደሚችል እየተነገረ ነው። ባለፉት ቀናት በጋምቤላ ክልል በጣለው ዝናብና ባስከተለው የጎርፍ አደጋ ምክንያት ከ18000 ሰው በላይ ከቤት ንብረታቸው ተፈናቀሉ ሲሆን ጎርፉ 8.5 ሚሊዮን ብር ግምት ያለው ንብረት ያወደመ መሆኑ ታውቋል። የተፈናቀሉ ዜጎች በጎርፉ አደጋ ምክንያት የመጠለያ፣ ንጹህ የመጠጥ ውሃና የሕፃናት ምግብ እጥረት ያለ መሆኑን ገልጸው የወያኔ ባለሥልጣኖችም እስካሁን ምንም ያላደረጉላቸው መሆኑን ተናግረዋል። በሌላ በኩል በአሁኑ ወቅት እየጣለ ባለውና ለሚቀጥሉት ጥቂት ቀናት በሚጥለው ዝናብ ምክንያት በአዋሽ ተፋሰስ አካባቢዎች የሚኖሩ ዜጎች የጎርፍ አደጋ ሊያጋጥማቸው እንደሚችል ተነግሯል። የቆቃ ግድብ ሞልቶ መጠኑ ከፍተኛ የሆነ ውሃ ወደ አዋሽ ወንዝ እየተቀላቀለ በመሆኑ በምስራቅ ሸዋ በአዳማና በፈንታሌ ወረዳ፣ በአርሲ በምርቲና ጀጁ ወረዳዎች፣ በአፋር በአሚባራ ዱለቻ ቡሬም ዳይቱና ገዋኔ ወረዳዎች ውስጥ በወንዙ አካባቢ የሚኖሩ ዜጎች ጥንቃቄ እንዲያደርጉም ተነግረዋል። በደቡብ ኢትዮጵያ በሞያሌ ቦረና ውስጥ የወያኔ አገዛዝ ያቋቋመውና ልዩ የገንዘብ ድጋፍ የሚያደርግለት የልዩ ፖሊስ አባላት ባካሄዱት ጥቃት በርካታ ሰዎች የተገደሉ መሆናቸውን ከአንዳንድ ክፍሎች ከተገኘ ዜና ለማወቅ ተችሏል። ሕዝቡ ባደረገው የመከላከል እርምጃ የልዩ ፖሊስ አባላት የተገደሉ መሆናቸው ሲነገር፣ አንዳንዶቹ የአጋዚ ጦር አባላት የነበሩ መሆናቸውንም ለማረጋገጥ ተችሏል ብለዋል። ፍሪ ሙስ የተባለው የሙዚቃ አርቲስቶች መብት ተከራካሪ የሆነው ተቋም በሐሰት ክስ በሽብርተኝነት ተወንጅለው በወያኔ አገዛዝ የጸጥታ ኃይሎች ታስረው የሚሰቃዩት አርቲስቶችና ዘፋኞች በአስቸኳይ እንዲፈቱ የጠየቀ መሆኑ ታውቋል። በ2008 ዓ.ም በወያኔ አገዛዝ በቁጥጥር ስር ውለው በማዕከላዊ እስር ቤት እየተሰቃዩ የሚገኙ ስዬና ሰለሞን፣ ኤልያስ ክፍሌ፣ ገመችስ አበራ፣ አሊያድ በቀለ፣ ይፋ ገመቹ፣ ታምሩ ቀነኒና የሞይቢል ምስጋኑ ክሱ ተዘርዝሮላቸው በአስቸኳይ እንዲፈቱ ጠይቋል። በቅርቡ የቴዲ አፍሮ ዝግጅት እንዳይደረግ አገዛዙ በተደጋጋሚ የወሰደውን አስከፊ ድርጊት ተቋሙ ዘርዝሮ የወያኔ አገዛዝ በአርቲስቶች ላይ ጦርነት እያካሄደ መሆኑን ገልጸዋል። ፈንድ ፎር ፒስ የተባለው በአሜሪካ ዋሽንግተን ከተማ የሚገኘው ተቋም በዓለም አገሮች ውስጥ ውስጣዊ የፖለቲካ አለመረጋጋት ባለመኖሩ ደረጃ በዓለም ያሉትን 178 አገሮች መርምሮ ባለፈው ግንቦት ወር ያወጣው የደረጃ መመዘኛ አሁንም ያልተለወጠ መሆኑን ተነገረ። በፈረንጆቹ አቆጣጠር በ2017 ከፍተኛ ቀውስ እየተፈጠረባቸው ከሚገኙት አገሮች መካከል ኢትዮጵያ አንዷ መሆኗን ሲገልጽ አለመረጋጋትን አስመልክቶ ባለፈው ዓመት 19ኛ ከነበረው ደረጃዋ በአራት ቀንሶ በአሁኑ ወቅት በ15ኛ ደረጃ የተቀመጠች መሆኑ ታውቋል። ያልተረጋጉ አገሮች በመባል ደቡብ ሱዳን የአንደኛነቱን ቦታ ስትወስድ፣ ሶማሊያ፣ ማዕከላዊ አፍሪካና የመን የሁለተኛ፣ የሶስተኛና የአራተኛን ቦታ ይዘዋል። በአፍሪካ ውስጥ ኬንያ 22ኛ፣ ኡጋንዳ 24ኛ፣ ታንዛኒያ 65 ደረጃን ይዘዋል። በሌላ በኩል የተረጋጋ ሁኔታ አላቸው ተብለው በደረጃ መመዘኛ ከፍተኛ ቦታ ላይ የሚገኙት ፊንላንድ፣ ኖርዌይ፣ ስዊዘርላንድ፣ ዴንማርክና ስዊድን ናቸው። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ያሰው የትገባ በሃማ ቱማ ሳናረጅ ሳንጃጃ ታሪክን ሳንረሳ ማየት ሳያቅተን አይናችን ሳይጠፋ ነግ የሚወሳውን ትናንትና ኖረን በኑራችንም ወንዝ በደም ቃይ ባህር ላይ የታሪክን ጀልባ ወደ ግራ ቀስፈን ከህዝብ ወደብ ከተን ሞት ለግራዚያኒ ያርበኞች መፈክር በወጣት ቁጥዎች በታሪክ ወራሾች ሲጎሰም ትናንትም ገርለን ፍርሃትን ያን ራስ መውደድን ለምትጮ ሀገር አለና እያልን በጣረ ሞት ስቀን በመሐይም መንጋ በነፍሰ ገዳዩ አሹፈን አላግጠን ሞት አይፈሪ ትውልድ የፋሽስት መጋኛ ሀገር ወዳድ ትውልድ የጠባብ ማርከሻ ሽቶ ከርቤ ቀርቶ ባሩዱን ታጥኖ በወቅ ቀብሩ ሲተን መንገድ መጣል ደርቶ የሞት ጽዋን ጨላጭ በመዝሙር አጅቦ በናችን ንፋለን ጥይትን ከልሶ ማን ይፈራል ሞትን ከታቡ ያረገው ያ ትውልድ እንጅማ ሌላማ ሌላ ነው ዳሮን ገዳይ ጨካኝ ሽብራቸው ክፉ ስራቱ አረመኔ ልክ አልባ የግፉ ያ የነበር ጊዜ ገና ሳይረሳ ያ ሁሉ ሰማዕት ገና ሳይዘከር ከጋራ ጉድጓዱ ከምስጢር መቃብር የጭቁኑ አጥንት ተቆፍሮ ሳይወጣ ሳናረጅ ሳንጃጃ ታሪክን ሳንረሳ ማየት ሳያቅተን አይናችን ሳይጠፋ ሕሊናችን በሆድ ታንቆ ሳይገደል አሁን ምን አመጣው ያልነበረን ነበር ብሎ ለማሳመን ደፋ ቀና ማለት ሌት ተቀን መባከን ወረቀት መጨረስ በዘረኛው ማጀት ሐሰትን መታጠን ያ የወልቃይት መሬት ጀግና የሞተለት ጀግና የሞተበት ያ የቋራ መሬት ጀግና የበቀለበት ጀግና የታገለበት ያ የጎንደር መሬት ያ የወሎ መሬት የኢትዮጵያ መሬት ጀግና ሰው ጠፍቶ ነው ሱዳን የገባበት ጀግና ሰው ጠፍቶ ነው ወያኔ ያዘዘበት
ከመጻሕፍት ዓለም ከመጻሕፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
የተደበቀው ማስታወሻ የ1928 1929 ዓመተ ምህረት የኢትዮጵያና ኢጣሊያ ጦርነት መዘክር በዶክተር ሃራልድ ናይስተሮም ተጻፈ። ትርጉም በዶክተር ገበየው ተፈሪና ባቶ ደሳለኝ አለሙ። ሁለተኛ እትም ጥቅምት 2007 ዓመተ ምህረት። ክፍል 11 ምዕራፍ 19 በሞት ወጥመድ ማዕከል። ከተጠለልንባቸው ከሁሉም ዋሻዎች ሁሉ ሁለቱ የዛና ዋሻዎች በማንኛውም ረገድ የበለጡ ነበሩ። ጠባብ የሆነ የ50 ሜትር ማለፊያ ሁለቱንም ያገናኛቸዋል። ውጭ ካለው ያመድ ክምርና ውስጥ ደግሞ የሚታዩትን ቁፋሮች ሳይ ዋሻዎቹ ከጥንት ጀምሮ ሰዎች ይኖሩባቸው እንደነበር ማስተዋል ይቻላል። የመቆፈሪያና የመሮ ቅርጾች በተጠረቡት ድንጋዮች ላይ ማየትም ይቻላል። የትልቁ ዋሻ መግቢያ ከፍ ያለ ጣራ ወዳለው ሰፊ አዳራሽ ክፍል ያመራል። ውስጦኝ ስናገር የሚነጥረው ድምጽ ትልቅ የድሮ ቤተክርስቲያን አዳራሽ ያለው ነበር የሚያስመስለው። በሶስት በኩል ወደ ውጭ የሚወስዱ ማለፊያዎች አሉ። ርዝመታቸው ተደምሮ 1 ኪሎ ሜትር ይሞላል። የተቆፈሩ ክፍሎች፣ ኪስቢጤ ቦታዎችና ጥርቦች ይታያሉ። ከነዚህም በተጨማሪ ወለሉ ላይ የተቆፈሩ ጉድጓዶችም ነበሩ። በኋላ በጉድጓዶች ውስጥ ብዛት ያለው የገብስና የአተር ክምር አግኝተን ወዲያው አውጥተን ቀቅለን በላን። ዋሻው ውስጥም የምንጭ ውሃ ነበር። በጥንቃቄ ለተጠቀመበት 1000 ለሚሆን ሰው ይበቃ ነበር። የከብት ማደሪያው ራሱ 10 ከብቶች ማሳደር ይችላል። ከድንጋይ የተጠረበ የከብት ማብያም ነበረው። የተናፈቀው እንቅልፍ ረጅም ጊዜ አልቆየም። በሺዎች የሚቆጠሩ ቁንጮችና ትሃኖች በቁማችን ነው የበሉን። ውጭ መተኛት ደግሞ አልቻልንም። ብርዱ ኃይለኛ ነበር። ብርድ ልብስም አልያዝንም። ፀሐይ እንደወጣች አውሮፕላኖቹ ለተለመደው ስራቸው መምጣታቸውን አስታወቁ። ጥቂት ከጣሏቸው የፈንጂ ቦምቦች ውጭ የእሳት ቦምቦችን በመጣል ነው ያተኮሩት። አካባቢው በሙሉ በእሳት ይንቦጎቦግ ጀመር። ይህ ዘዴያቸው የሚሰራ ሆኖ ተገኘ። ማንም ሰው በመቆየት ከብቱ በረሃብ ሲሞት ማየት አልፈለገም። ስለዚህ በዚህ ሁኔታ ብቻ ጠላትን ለመቋቋም ያሰብነው እቅድ በሙሉ ተበላሸ። ያለን አማራጭ መቀጠል ብቻ ነበር። ከተቻለ በተከዜ ሸለቆ ማዶ ሆነን ራሳችንን መከላከል ነው። እንግዲህ ትግራይን እንዳጣነው አድርገን መቀበል ነበረብን። ሁኔታዎች እዚህ ደረጃ ሲደርሱ ጣሊያኖቹ የትግራይን መሬት በመውሰዳቸው የሰላም ካሳ ነው ብለው ቢረኩና ቢበቃቸው አንድ ነገር ነበር። ፀሐይ እንደጠለቀች ማምሻውን ባለ ብዙ ሞተር ቦምብ ጣይ አውሮፕላኖች ከደቡብ ተነስተው እኛን አልፈው ሲበሩ አየን። ወዲያውኑ ሁለት ተዋጊ አውሮፕላኖች ጎን ለጎን በሰዓት 400 ኪሎ ሜትር በሚሆን ፍጥነት እየተጣደፉ ከነፉ። ለምን? ቆየት ብሎ አመሻሽ ላይ ያን ቀን በኩለ ቀን ጣሊያኖቹ ፊት ፊት በመስመር የሚጓዘውን መንገደኛ የተከዜ መሻገሪያ ላይ እንደደበደቡት ሰማን። ውጤቱም እንደተባለው ከሆነ አሰቃቂ ነበር። ለነገ ለብዙሃን ጭፍጨፋና አልቂት ዝግጅት እየተደረገ መሆኑ ግልጽ ሆነ። ነዛ ተዋጊ አውሮፕላኖች እየተጣደፉ የሄዱበት ምክንያት ግልጽ ሆነልን። በጊዜ ሪፖርት አቅርበው ወዲያውኑ ትዕዛዝ እንዲሰጥና አውሮፕላኖቹ በነጋታው ቦምብ እንዲጭኑ ነበር። በነሱ ቤት እነዚህ የጫካ ሰዎች እንዳይጥ በየቦታው ተደብቀው ስለነበር ያ የተጣለው ሁሉ ቦምብና የጠፋው ነዳጅ እስካሁን ድረስ በከንቱ ነበር። አሁን ግን ያለምንም መከላከያ ወጥመድ ውስጥ ገብተዋል። ከዚህ የበለጠ ጥሩ አጋጣሚ ሲኖራል ብሎ የሚመኝ አለ? በሚቀጥለው ቀን ቦምቦች በከንቱ አይወድቁም፣ ምክንያቱም መረጃ ቀባዮቻችን እንደነገሩን ከሆነ ከዛና ጀምሮ ተከዜ ሸለቆ ማዶ ድረስ ያለው መንገድ መላወሻ በሌለው የሰዎችና የእንስሳት መንገደኞች ተጨናንቋል። በሌሊት እያንዳንዱ ሰው በሚቻል ፍጥነት ወንዙን መሻገር ይፈልጋል። እኛም ብንሆን ተመሳሳይ ፍላጎት ስለነበረን ማለፍ የማይቻለውን ዋና ቀጥተኛ መንገድ ትተን ወደ ተከዜ የሚወስድ ዙሪያ ጥምዝ መንገድ እንድንወስድ ሆነ። በፈጣን እርምጃ ከተጓዝ ቦታው ላይ ልክ እኩለ ሌሊት እንዳለፈ እንደምንደርስም ገምተናል። የሚያታልል ተስፋ አሰቤው ከማላውቀው በላይ በጣም አስቸጋሪ መንገድ መሆኑን መግለጽ ብቻ አይበቃም። መንገዱ ካንድ ከደረገ ወንዝ ዳርቻ አሸዋማ ቦታ ሲደርስ አለቀ፣ ተሰወረ። የሚያታልል ተስፋ አስቤው ከማውቀው በላይ በጣም አስቸጋሪ መንገድ መሆኑን መግለጽ ብቻ አይበቃም። መንገዱ ካንድ ከደረቀ ወንዝ ዳርቻ አሸዋማ ቦታ ሲደርስ አለቀ፣ ተሰወረ። ያገኘነው ገበሬ መንገድ አመላከተን፣ ግን ወዲያው አሳስቶ ወዳልሆነ ቦታ እንደመራን ገባን። ወደ ኋላ ተመልሰን ትክክለኛውን መንገድ ማግኘት አማራጭ የሌለው ነገር ነበር። ያን ቀን ማታ በዚያ መንገድ የጠቆመን ገበሬ ቤት በእሳት ሲጋይ ቂም በቀላቸውን በመወጣታቸው ደስ ያላቸው ሰዎች ነበሩ። ቁሽሽ ብለን በላብና ከዛፎችና ከቁጥቋጦች ጋር እየተጋፋን ስንመጣ ከለበስነው ጥላሸት ጋራ ከጧቱ 11 ሰዓት ሲሆን ተከዜ ሸለቆ ደረስ። ሸለቆው የላቲን ፊደል ቪ ቅርጽ ያለው ሆኖ ወደ ታች 1000 ሜትር ጥልቀት አለው። ከታች ደግሞ የወለሉ የጎን ስፋት ከ10 ሜትር አይበልጥም ነበር። መንገዱ ቁልቁለታማ በሆነ የተሸረሸረ አለት ላይ በጎንና በጎን ቀጥ ባለ ግድግዳ ታጅቦ ወዲያው ይታጠፍና 30 ሜትር ስፋት ወዳለውና 1 ሜትር ጥልቀት ወዳለው ወንዝ ውሃ ይወርዳል። በዚህ ቦታ ላይ የደከማቸው ሰዎችና እንስሳት ተጨናንቀው በፍጥነት ይጓዛሉ። መንገዱም ቁልቁል ነው። ከወንዙ ማዶ ደግሞ ቀጠን ባለ መስመር አነስ ያለ የሰው ቁጥር እየተንፏቀቀ በገደሉና በጠባብና በጠመዝማዛው መንገድ ላይ ሲወጣ ይታያል። ከታች ከወንዙ ዳርቻ ከጩኸት ጋር የተኩስ ድምፅ ይሰማል። ከመሻገሪያው ቦታ አካባቢ ያሉ አዞዎችን ለማስፈራራትና ለማሸሽ ነበር። ፈዘዝ ባለው በጠዋት ብርሃን የሚታየው አስፈሪና አሰቃቂ ትዕይንት ከዳንቴ ዲቫይን ኮሜዲ መጽሐፍ ውስጥ ከተጻፈው የገሃነም ትዕይንት ጋር ይመሳሰላል። ለጥቂት ጊዜም የስንፍናና የመሸነፍ ስሜት ተሰማኝ። ያለኝ ጉልበት በወንዙ ማዶ ያለውን ገደል ለመውጣት ያስችለኝ ይሆን? እንዲያው ትንሽ አረፍ ማለት ብችል። ሐኪም፣ እዛ ትቆም ና፣ አብረህን ሂድ፣ የምናባክነው ጊዜ የለም። ጥሪው ከደጃዝማች ስለነበር ወዲያውኑ አነቃቃኝ። ደጃዝማች ከአንድ የጭነት ከብት ኮርቻ በጎራዴያቸው ማንገቻ የሚሆን ቀበቶ በጥንቃቄ ከቆረጡ በኋላ ቅርጫቶችን አነሱና ለወታደሮች እንዲሸከሙ ሰጡ። ወደ እኔ ዞር ብለውም ቢያንስ ቢያንስ ለዛሬ የምንበላው ምግብ አለን ና አሉኝ። ከጭነት በቅሏችን አንዱ ተገኘ። ረሃባችንን ለማስታገስ እድል መገኘቱ ሁሉንም ነገር ብሩህ ተስፋ ሰጠው። ነገር ግን የደጃዝማችን ትዕዛዝ መከተል ማለት ደግሞ ሌላ ጣጣ ነበር። የኔ የግል ሰራተኛ ስለጠፋብኝ የራሴን በቅሎ ራሴ መምራት ነበረብኝ። ቀጥ ባለው የቁልቁለት መንገድ መጋለብ አይቻልም ነበር። በቅሎዋን በልጓሙ የጎተትኩ ሲሄድ በቀጠነው ሰውነቷ እንኳ ስትስበኝ የምጎተትበት ክንዴ ከመታጠፊያው ወልቆ የወጣ ነበር የመሰለኝ። በቅሎዋን እየጎተትኩ ደግሞ ባለኝ ኃይል በሙሉ ፊት ለፊቴ ያሉ ሰዎችንና አመፀኛ እንስሳቶችን እየተጋፋሁ ማለፍ ነበረብኝ። ሳስተውል ከጓደኞቼ ተነጥዬ ብቻዬን ቀርቻለሁ። ቀስ ብዬ እየተሳብኩ ከወንዙ ለመድረስ አጋማሽ መንገድ ላይ ደረስኩ። እዛ ስደርስ ደግሞ መንገዱ ሙሉ በሙሉ በራስ እምሩ ሰዎች ተዘግቷል። ሰዎቹም ሊያሳልፉኝ አልፈቀዱም። የኛ ሰዎች ቢሆኑ ኖሮ ያሳልፉኝ ነበር። አመፀኛዋ በቅሎ ወደ ኋላ እየሳበችኝ እጃቻ እያሌውንና አሽከሮቻቸውን ልደርስባቸው እንደማልችል ግልጽ ሆነልኝ። ፀሐይ መውጫም እየተቃረበ ነበር። በዛ ሰዓት ውስጥ ከጓደኞቼ ጋር ካልተደባለኩ በአደጋ ጊዜ የሚደርስልኝ ሰው የለም። ስለዚህ በቅሎዋን እንደ ድሏቱን ብዬ ለቀኳት። በጠመዝማዛው መንገድ ካንዱ መታጠፊያ ወደ ሌላው መታጠፊያ እየዘለልኩ ቁልቁል ወረድኩ። ቀስ እያልኩም ብዙ መንገድ ሸፈንኩ። በላብና ባዋራ ተሸፍኜ የሚያስቅ ፊት ሳላሳይ ያልቀረሁም፣ ምክንያቱም ባለፍኩ ቁጥር ሰዎች እየሳቁ ተመልከቱት ይሉ ነበር። አንድ ቦታ ላይ ስደርስ 9 ሜትር ከፍታ ያለው ጉብታ ላይ ስዘል ድንገት ጠመንጃውን እያቀባበለ የሚጮህ ሰው ድምጽ ሰማሁ። ያውና ነጭ ሰው እየዘለለ ነው እንዳያመልጥህ። ገና ሽጉጤን መዝዤ ዞር ከማለቴ በፊት ወዳጄ አቶ ማሞ ሊረዳኝ ሲጣደፍ መጣ። መጀመሪያ ሰውየው ላይ ድንጋይ ወረወረበት። ከዛም ነጎድጓድ በመሰለ ድምጽ ትነካውና መሞቻህ ነው። ሕይወቴን አተረፈልኝ። አለበለዚያ በምንም መንገድ ራሴን መከላከል አልችልም ነበር። ራስና ደጃዝማች በየበቅሏቸው ልክ ውሃውን ሊያቋርጡ ሲሉ ደረስኩባቸውና ለደጃቻ እያሌው የምጋልበው ከብት እንደሌለኝ ተናገርኩ። በምልክት ከወጣቱ የወንድማቸው ልጅ ኋላ እንድፈናጠጥ አሳዩኝ። የነበረኝ ጉልበት በሙሉ ተሟጦ ነበር። ትንፋሽም እያጠረኝ ልቤ በፍጥነት እየመታ የሚንቀጠቀጡ ጉልበቶቼ ሰውነቴን መሸከም አቅቷቸው ነበር። ጆሮቼ ደንቁረዋል። አፌና ጉሮሮዬ ባዋራ ተሞልቷል። ከዚህ የባሰ ደግሞ የውሃ ጥሙ ያቃጥለኝ ነበር። እንደምንም ታግዬ በቅሎዋ ላይ ወጣሁ። በወንዙ ውሃ መሃል ስንጓዝ ቀዝቃዛውን የወንዙን ውሃ መጠጣት የምችል መሰለኝ። ደግሜ አጎንብሼ በእጄ ውሃውን ለማፈስ ያደረግኩት ሙከራ አልተሳካም። በፍጥነት የሚወርደው ውሃ ደግሞ ያዞረኝ ጀመር። ይህን የተመለከተና ችግሬን ያየ ወታደር የምጠጣው ውሃ በቅል ሰጠኝ። 2 ሆዳቸው የተቀደደ የሞቱ በቅሎች ወንዙ ውስጥ ነበሩ። ነገር ግን የጠጣሁት ውሃ ጉሮሮዬን ስላረጠበልኝ ከመጀመሪያው አሰቃቂ ነገር በማየቴ ሰውነቴን ሲያንቀጠቅጠው የነበረውን ሁኔታ አስረሳኝ። የሞተር ድምፅ መስማት ስንጀምር ገና የወንዙ ማዶ እንኳ አልደረስንም። ደጃዝማች ለጥቂት ሰከንዶች ቆም አሉና ዙሪያውን ካዩ በኋላ ተከተሉኝ በሚል ድምፅ ተመለሱ። ተመልሰው ወደ መጣንበት ሄዱና 100 ሜትሮች የሚሆን መንገድ ቁልቁል በወንዙ ከሄድን በኋላ ከበቅሎዎቹ እንድንወርድ ትዕዛዝ ተሰጠ። በፍጥነት ሁኔታዎችን በማስተዋል ችሎታቸው ከገደሉ ግድግዳ ወደፊት ወጣ ያሉ 100 ሜትሮች ርዝመት ያላቸው አለት አይተው ነበር። እኛም በዚህ ወጣ ባለው አለት ስር ተጠለል። በፍጥነትም ድንጋዮች ሰበሰብንና ግማሽ ሜትር ከፍታ ያለው መከለያ ሰራን። መጠለያው ሰፊ አልነበረም ተጨናንቀን 8 ሰዎች ብቻ ነው መያዝ የሚችለው ሌሎቹ ተበትነው በየራሳቸው መጠለያው ወይም መደበቂያ መፈለግ ነበረባቸው ከፊት ለፊታችንና ከጎን የሰራ ነው የድንጋይ ካባ መከለያ ስለሆነ ተረጋግተናል ዋናው መጠለያ ግን ባናታችን ላይ ወጣ ብሎ እንደ ጣራ የሚሸፍነን አለት ነው ወደ መደበቂያ ቦታችን ለመግባት እንኳን በቂ ጊዜ ሳናገኝ 14 ባለ 3 ሞተር አውሮፕላኖች ተቃረቡ ቀስ እያሉ በሸለቆው ላይ ይበሩ ጀመር ጭልፊቶች ለመሰየም እንኳን ጆፊያ ሞራ ሳይሻል አይቀርም የሚያድኑትን በደንብ ያውቃሉ ምንም አምለጫ አልነበረም ለምንስ ግዳዮቻቸው ገና በሞት ፍርሃት ሲጠማዘዙ ማየቱን እንኳ አያስደስታቸው ለመጨረሻም በደቡብ በኩል በመካከላቸው የሚበቃ ክፍተት ፈጥረው በመስመር መጡ መሪያቸው አንድ ቦምብ በደቡብ ከፍታ ላይ ሌላ ደግሞ መካከል ላይ እንደገናም ሶስተኛ በሰሜን አቅጣጫ ከፍታ ላይ ጣለ ሁሉም መንገዱ ላይ ወደቁ አላማውም እሱ ነበር መንገዱ ለመተላለፊያ እንደማይሆን ማድረግ ያ መግቢያ ወይም መተዋወቂያ ነበር ከዚያ በኋላ ሁሉም በየተራ ይመጡ ጀመር ቦምብ በቦምብ እየተከታተለ ከ14ቱ አውሮፕላኖች ይወርድ ጀመር 2 ኪሎ ሜትር ርዝመት በማይሞላ ቦታና በሰዎችና በእንስሳት በተጨናነቀ መንገድ ላይ በሚያስፈራ ሁኔታ ኢላማው ትክክል ነበር የሚያርፈው በሸለቆው ከመነጥረው የገደል ማሚቶ ጋራ ጆሮ የሚያደነቁር ድምጽ ነበር ልብ የሚያስጨንቅ የህፃናትና የሴቶች ጩኸት ከዚያም በሽዎች የሚቆጠሩ ሰዎች ድምጽ ወደ ላይ ወደ መንግስተ ሰማያት ሲማጸኑ ይሰማል ክርስቶስ ፈጣሪ እባክህ ምረቱን አውርድልን አሰቃቂ ኢሰብአዊ ስልጣኔ እኛም በሰራነው ግንብ ጀርባ ስር ተንቆራጠን መደበቅ ነበረብን ድንጋይና የቦምብ ፍንጣሪዎች በሚያስገርም ፍጥነት እያፏጩ ወደ መጠለያችን ይመጡ ነበር ጭስና ዋራ መተንፈሻችንን ስለዘጋው ያደረግነው ጭምብልን ለማውለቅ ተገደድ የማይቻል ድካም ይሰማን ጀመር በነበረን የሰውነት አቀማመጥ ምክንያት መጋጠሚያዎቻችን ላይ ቁርጥማት ጀመረን ወዲያውኑ የሸለቆው ግማሹ በጨለማ ተዋጠ ፀሐይዋ ጥቅጥቅ ባለ አዋራና ጭስ ተጋርዳለች የወንዙ ውሃ ከተራራ የወጣ ፍል ውሃ ይመስል መጨስ ጀመረ ሙቀቱ የሚቻል አልነበረም ሁሉም ነገር የቃጠሎ ሽታ ነው የነበረው ከጥቂት ደቂቃዎች በኋላ አውሎ ነፋስ ተነሳ በፍጥነት እየጋለ የመጣው ያካባቢው ሙቀት ያየር ማዕበል መፍጠር ጀምሮ ስለነበር አውሮፕላኖቹ ተመልሰው ጠፉ። ለሰዎቹ ጸሎታቸው መልስ አገኘ። በተረፈው ቀን የሚመጡት አውሮፕላኖች ተመልካቾች ብቻ ነበሩ። መንገደኛው ሐሳቡን ሳይቀይር ቀጥታ ወደ ቤቱ ብቻ የሚጓዝ መሆኑን ማረጋገጥ ፈልጋዋል። እልቂት በዛን ቀን ለደረሰው የቦምብ ድብደባ ምናልባትም የሚስማማው ቃል መሆን አለበት ግማሽ ሰዓት ያህል እንኳን አልቆየም ነገር ግን ጦሩ የሞት አይቀጡ ቅጣት ነው የደረሰበት ከዚህ በኋላ ማንም በጭራሽ ጣሊያኖች ላይ ሙከራ አያደርግም የባዶሊዮ ስሌት ነበር አሰቃቂና ኢሰብአዊ ያም ሆኖ ምህረት የለሽ በሆነ ሁኔታ ስሌቱ ትክክለኛ ነበር የደከመው ወኔና ስሜት በጠቅላላ በእነዚህ የነጎድጓድና የመምረቅ አምላኮች ፍራቻና ክብሮት ተተካ። የራስ እምሩና የደጃች አያሌው ጦር ያለምንም ጥርጥር ተሸነፈ። በግድያው ቦታ የሚታየውን መግለጽ የሚያዳግት አሳዛኝ ነገር ነው። የቆሰሉ ሰዎች ውሃ ውስጥ ወይም ዳርቻው ላይ ተቀምጠዋል። አንዳንዶቹ ጥማቸውን ለመቁረጥ ይሞክራሉ። ሌሎች ደግሞ ባፈርና በረጋደም የተሸፈነውን ቁስላቸውን ያጥባሉ። በዚህም በዚያም የተበጣጠሰ የሰው አስከሬን ይታያል። ውሃ ውስጥ ደግሞ የመቱ በቅሎች ከነሸክማቸው ወይም ያለሸክማቸው ወድቀው ይታያሉ። በጠቅላላው መንገዱ ላይም ተመሳሳይ ሁኔታ ነው የሚታየው። ልብ የሚያስጨንቅ የርዳታ ጸሎትም ይሰማል። የጦሩ ሙሉ ስንቅ ተደምስሷል። በየመገዱ የዱቄት ክምር፣ ማር፣ ቅቤ፣ እህል የማብሰያ ዕቃዎች፣ ልብሶች ተበትነው ይታያሉ። ባዶ ሳጥኖችም ቢሆን በሳት እየነደዱ አብረው ተበትነዋል። የሞቱ በቅሎች፣ ፈረሶችና አህዮች ክምር አልፎ አልፎ ከሚታይ የሰዎች አስከሬን ጋር ተደባልቆ ከገደሉ ስር ይታያል። አንዳንድ እንስሶች መንከባለል ሲጀምሩ ሌሎችንም ይዘው ሲወርዱ እንደ ናዳ ፈጥረው ታች ዝቅ ያለ ቦታ ላይ ሲደርስ ነው የቆመው። አንድ የበታች መኮንንና ጥቂቶች ወታደሮቹ ፊታቸው በሸማ ተሸፍኖ ከዛፍ ግንድ ተጠግተው ተደግፈዋል። ሁሉም የሞቱ ነበሩ። ቆንጆ የሆነች ሴት ድንጋይ ተደግፋ ተቀምጣለች። ያደረገችው ጥቁር ባርኔጣ የትልቅ ሰው ቤተሰብ መሆኗን ያስታውቃል። እንዳመድ የገረጣው ፊቷና የጎደጎዱ ዓይኖቿ ያሳለፈችውን መከራ ይገልጻሉ። ምን ሆነች ነው ተብላ ስትጠየቅ ቀሚሷን ነበር የምትገልበው። ግራ እግሯ ከጉልበቷ በታች ተገንጥሎ የለም። ደም እንዳይፈስ ጭኗ በመቀነት ጥብቅ ብሎ ታስሯል። ጓደኞቿ የሉም። ምናልባትም እነሱም ሞተው ይሆናል። በአባቷ አስከሬን አጠገብ ተቀምጣ ታነባለች። ዓይን የሚያየውን ይህን ሁሉ አሰቃቂ እይታ ማን ነው መግለጽ የሚችለው? ብዙ ባለጌዎች አጋጣሚውን በመጠቀም ቦምብ በሚጣልበት ጊዜ ከሚበተኑ ጭነቶች ላይ ውድ ውድ ዕቃዎችን ይሰርቁ ነበር። ገንዘብ የሆነ ወይም ገንዘብ ነክ የሆነ ነገር መጀመሪያ ይወሰዳል። እንደሚባለው ከሆነ ብዙዎቹ ለመስረቅ ሲሻሙ እርስ በርስ ይተኳኮሱ ነበር። ራስ ምሩ የነበራቸውን ሁሉም ነገር ነው ያጡት። ልብሳቸው፣ ቀለባቸው፣ ሌላውን ጨምሮ የተረፋቸው 22,000 ብር የለም። ደጃዝማች አያሌው ደግሞ 5,000 ማርትሬዛ ብርና ሌሎችም ነገሮች ጠፍተውባቸዋል። እኔም ብሆን የራስ ምሩ ጣ ነው የደረሰብኝ። የነበረኝ ሁሉ ነገር መድኃኒቶችን ጨምሮ በእሳት ነው የተቃጠለብኝ። የነበረኝ 20,000 ሊሬም ሄዷል። በተጨማሪ ምትክ የሌላቸው 86 የፎቶ ፊልሞች፣ ትልቅ ማስታወሻ መጻፊያ፣ የመንገድና የመኝታ ልብሶቼ ሌሎችንም ጨምሮ አሁን ያለኝ የለበስኩት ልብስ ብቻ ነው። ከዚህ ሁሉ ግን ትንሽ ማስታወሻዬንና መጽሐፍ ቅዱሴን ማዳን ችያለሁ። ምዕራፍ 20 በሰሜን ተራሮች ላይ። ወደ ላይ ጸጥ ወዳሉት በደመና በተሸፈኑት ወደ ሰሜን ተራሮች አናቶች ሽሽቱ ቀጠለ። አሁን ትዕዛዙን የሚሰጡት ተራዎቹ ሰዎች ናቸው። የጦሩ አዛዦች ያለምንም ስልጣን መከተል ብቻ ነበረባቸው። ለደህንነትም ሲባል አዛዦቹ በማታ ብቻ ነበር የሚጓዙት። አውሮፕላኖቹ የቅስቀሳ ወረቀቶች በተከታታይ ይበትኑ ነበር። በወረቀቱም ጣሊያኖቹ ከተራው ሕዝብ ጋር ምንም አይነት ጠብ እንደሌላቸው ይገልጹ ነበር። መቅጣት የሚፈልጉት የንጉሡ ተከታዮች የሆኑትንና ገበሬውን የሚያሰቃዩትን የጦር መኮንኖችን ብቻ ነው። ስለዚህ ተራው ሰው ወደ የቤቱ ባስቸኳይ እንዲመለስ ተግሳጽም ይሰጡ ነበር። ይህንን ትዕዛዝ ከተቀበሉም ከድብደባ ይድኑ ነበር። ከዚያ በኋላ የቦምብ ድብደባው በጣም አልፎ አልፎ ነበር የሚካሄደው። ቦምብም የሚጣለው አንድ ካምፕ ከአንድ ቀን በላይ የሚቆይ ከሆነ ጥርጣሬ ካለ ነው። ያሞኖ ግን አውሮፕላኖቹ ከፊል ለፊት ከመሸሸው ሰው መንገድ ዳርና ዳር የሚገኘውን ሳር በሙሉ በእሳት ያቃጠሉት ነበር። መንገዳችንም በረሃብና በድካም ምክንያት የሞቱ በመቶች የሚቆጠሩ ፈረሶች ይታይበታል። ከአበር ተራራ ስር ለሁለት ቀናት አቆምን። ማምሻውን በመጣ ዜና የጣሊያኖች ሬጅመንት እኛ ያቋረጥን ቀን ተከዜን ማቋረጡን ሰማን። ነገር ግን ከኛ ዝቅ ብሎ ነው የተሻገሩት። አሁን ደግሞ ወደ ዳባት እየተጓዙ መሆናቸውን ሰማን። ራስምሩ ወደ ግንባር ሲመጡ ይዘው የመጡትን መንገድ ይዘው ነው ወደ ዳባት የሄዱት። የካምፕ ሳታቸውን ከታች ከረባዳው መሬት በምዕራብ በኩል 15 ኪሎ ሜትር በማይሞላ ርቀት ማየት እንችል ነበር። በጣም ተዝናንተናል። ምንም እንግዳ በሆነ በጠላት ቦታ ቢሆኑም ማን ቀድሞ ዳባት ይደርሳል በሚል እየተፎካከሩ ነበር። ራስምሩ ጣሊያኖችን ለማዘግየት ማጥቃት ፈልገው ነበር። ነገር ግን ወታደሮቻቸው ፊት ለፊት ተዛዙን እንደማይቀበሉ አስታወቁ። እንደ ወታደሮቹ ግዛቱ የደጃዝማች አያሌው ስለሆነ የመከላከል ኃላፊነቱም የሳቸው እንጂ የነሱ አይደለም። ወደ ቤታቸው በተቻለ መጠን በፍጥነት መመለስ ስለወሰኑ ራስ እምሩ ከፈለጉ መከተል አለዚያም መቅረት ይችላሉ። በሌላ በኩል ደጃቻ ያያሌው በሶስት ፊታውራሪዎች የሚመራ 500 ወታደሮች ማሰባሰብ ችለው ነበር። ተዛዙም በማታ ጣላትን በማጥቃትና በመረበሽ ወደ ኋላ መመለስ እንዲያስብ ለማድረግ ነበር። በተጨማሪም ወታደሮቹ ገበሬዎች ጣላት እንዲራብ ለማድረግ ቤታቸውን ባዶ እንዲያደርጉ ይገፋፉ ነበር። እንደሰማነው ከሆነ ጣላት ስንቅ ሳይዝ ነው የተንቀሳቀሰው። የሚፈልገው ነገርም ከገበሬዎች እየገዛ ነበር። አንድ ቀንም አለፈ። ሁለተኛው ቀን ከሰዓት በኋላ አንደኛው ፊታውራሪ ከ30 ሰዎች ጋር ተመለሱ። ወንያቸው የወደቀ ይመስላሉ። ምን ተፈጠረ? ሁለቱ ፊታውራሪዎች የኛ ማጥቃት ተስፋ የሌለው ነገር ነው ብለው ከቀረው ጦር ጋር ከጣሊያኖቹ ጋር ተደባልቀዋል። ይህ የመጀመሪያ ክዳት ነበር። ደጃዝማች አያሌው ላይ ከፍተኛ የሐዘን ስሜት ነው የፈጠረው። የዚህ ላይ በቃ ደግሞ በደረሳቸው ደብዳቤ በዳባት የገበያ ቦታውና የገብርኤል ቤተክርስቲያን ባየር ድብደባ ወድመዋል። ከዚያ ቀን በኋላ ደጃች አያሌው እንደ ድሯቸው አልሆኑም። ከዚህ ቀደም ተጫዋችና ተደባላቂ የነበሩት ሰው ዝምተኛና ቀስተኛ ሆነዋል። ጸጉራቸው አልፎ አልፎ ሽበት የነበረበት በጥቂት ቀናት ውስጥ ተቀየረ፣ በሙሉ ነጭ ሆነ። ይህ ሁሉ ችግር እያለ ሁሉም ነገር አለቀለት የሚለውን አስተሳሰብ ግን አልተቀበሉትም። ውሳኔውም በተቻለ ፍጥነት ከዳባት 30 ኪሎ ሜትር ርቀት ወደሚገኘው የደጋው ከተማ ወደ ደባርቅ እንድንሄድ፣ መንገዱም ለማለፍ አስቸጋሪ በሆነው በሊማሊሞ ገደል በኩል እንዲሆን፣ ምክንያቱም ጣሊያኖቹም ማለፍ የፈለጉት በዚሁ በሊማሊሞ በኩል ስለሆነ ነበር። የዚህ ማለፊያ ለ50 ሜትር የሚሆን ቦታ ላይ በጣም ጠባብ ስለነበር የተጫነ አህያ ማለፍ አይችልም ነበር። እዛ ቦታ ላይ በጥቂቱ በመቶ የሚቆጠሩ ሰዎች ቦታ ይዘው ለማለፍ የሚሞክረውን ማንኛውንም ጠላት እንዲያስቆሙ ታሰበ። ተዛዙም ለፊታውራሪ ተሻገር ተሰጠና ወታደሮች ይዘው በአስቸኳይ ወደ ሊማሊሞ ማለፊያ እንዲሄዱ ነበር። ከአየር ድብደባ የሚከላከሉበት መጠለያ እንዲያዘጋጁ፣ በተጨማሪም ጠመንጃ መደገኛ ጉድቦች እንዲቆፈሩና ወደ ረባዳው መሬት አቅጣጫ ሁለት ቦታ ላይ ግንብ እንዲገነባ ተወሰነ። በዚህ ጊዜ እኛም በአስቸጋሪ ሁኔታ ወደ ላይ ወደ ተራሮች መውጣት ቀጠል። ሁልጊዜ ወደ ላይ መውጣት ነው። አየሩም በየቀኑ እየቀዘቀዘና እየቀለለ ይሄዳል። መያዝ የቻልነውን ወሰን ከነ ልብሳችንም እንተኛ ነበር። ምንም ነገር አልነበረንም። የቅማል ነገር እንዴት ነው ብሎ ሰው ሊጠይቅ ይችላል። አውቅም አልነበር። እነዚህ ትንንሽ ተባዮች ሰዎችን እንደዚህ ያሰቃያሉ ብዬ ገምቼ አላውቅም። የሚገርም ነው። በአንድ ወቅት በአውሮፓ የነበሩ መርማሪዎች ቅማሎችን ሰው ለማሰቃየት አለመጠቀማቸው። ስንት እንቅልፍ ያጣሁባቸው ማታዎች ነበሩ። በበሉኝ ቁጥር እንደ ሕፃን ልጅ ያስለቅሱኝ ነበር። በማከክ ብዛት ቆዳዬ ተልጦና ቆስሎም ነበር። ለመጋቢት 3 በማስታወሻዬ የሚቀጥሉትን ቃላት ስጽፍ ስለ ቅማሎቹ እያሰብኩ ነበር። ከየካቲት 23 ውጊያ በኋላ ከፍተኛ ስቃይ ነው የደረሰብኝ። አሁንስ ሁሉም ነገር ደክሞኛል። ምን አለ ማቆሚያ ቢኖረው? አንድ ቀን አቶ ማሞ ወደ ዋሻችን መጣ። በጣም የተጨነቀ ይመስላል። ልጇ ጸደ ለሁለት ቀናት አልታየችም። የራስ ምሩ ሰዎች ሰርቀዋታል ብሎ እርግጠኛ ነበር። ምክንያቱም በዚያ በመበታተኑ ጊዜ ባንዳንድ የራስ ምሩ ወታደሮች ዘንድ ፈረስ በቅሎና አገልጋዮች መስረቅ የተለመደ ነገር ሆኗል። ሐሳባቸውም በየትውልድ ቦታቸው ተመልሰው ሲገቡ ለመሸጥ ነው። እሷን እንዴት እንደምንፈልግ እየተነጋገርን እያለን አንድ ወታደር ይዟት መጣ። እንደ ወታደሩ አገላለጽ አንድ ቀን በንጋቱ ገና ጨለማ እንደሆነ አጸደን በእንቅልፍ ልቧ ወደ እሱ ስትመጣ ያያታል። ክንዷን ሲጨብጥ ነቃች። ደንግጣም ነበር። ነገር ግን የማስታወስ ችሎታዋ እንደ ጠፋ ይረዳል። ልጅቷ የራሷን ስም ሆነ የወላጆቿን ስም ማስታወስ አልቻለችም። ያን ቀን ብቻ የሚያውቃት ሰው መጥቶ የአባቷን ስም ሲጠራ ማስታወስ ጀመረች። መልካም፣ ያጠሩ ነገር ነበር። ከዚያ ውጭ ግን በዚህ በማይረሳ መከራ ቀን አንድ ጣጣ በሌላ ጣጣ ይተካ ነበር። ፈጠነ በጣም ታመመ። የያዘው በሽታ ደግሞ የሚያገረሽ ተስቦ መሰለኝ። መድኃኒት አልነበረኝም። በዚህ ያልሆነ ቦታ ደግሞ ጥየው አልሄድም። ደጃዝማች አንድ ከተከዜ ጭፍጨፋ የተረፈች በካምፕ ውስጥ ያለችዋን ብቸኛ በቅሎ ላኩልኝ። እኔም ፈጠነን አሳፈርኩባት። መንገድ በጀመርን ቁጥር የትኩሳት ቅዠት ውስጥ ስለነበር እንዳይወድቅ ከኮርቻው ጋር በደንብ መታሰር ነበረበት። መንገዱ በቀጥታ በስሜን ተራሮች በኩል ነው የሚወስደው። ሲያደናቅፈኝ በአይኔ ብልጭታ ማየት ጀመርኩ። ጉልበቶቼም ሊከዱኝ ያሰቡ ይመስላል። የምግብ እጥረት ከቅማሎቹ ደም መምጠት ጋር ያለኝን አቅም በሙሉ አዳክሞታል። ከብዙ ቀናት በኋላ ከታች ከተከዜ ሸለቆ ከባህር ወለል 900 ሜትር ከሆነ ቦታ ጀምረን ወደ ላይ ከባህር ወለል 4000 ሜትር ከፍታ በላይ ወጥተናል። እዚህ ላይ ባለ ግርማ ሞገሱ ቧሂት በ4600 ሜትር ከፍታ ላይ ይገኛል። ከብዙ ዓመታት በፊት ይህ ተራራ በወንድሜ በዋልደማርና በጂኦሎጂስቱ ዶክተር ኤሪክ ኔልሰን ድል ተደርጓል። ሁለቱ በኢትዮጵያ ከፍተኛው ተራራ ላይ እግራቸውን ለማሳረፍ የመጀመሪያዎቹ አውሮፓውያን ነበሩ። ኩርምትምት ብዬ ቁጭ ስልና በበረዶ የተሸፈነውን የተራራውን ነጭ አናት ስመለከት የቫይኪንግ ትውልድ ያላቸው ስዊድናውያኑ እንደ ወንድሜና ዶክተሩ ያሉ ጠንካራ ሰዎች ናቸው እንዲህ ያለውን ነገር መፈጸም የሚችሉት አልኩኝ። ሌላ ሰው ተራራው ጫፍ ድረስ ለመውጣት ገና መቆየት አለበት ብዬ አሰብኩ። ስዊድን ለዘላለም ትኖር። ይህ ግርማ ሞገስ ያለው አስደናቂ እይታ መንፈስን የማደስ ስሜትም ይፈጥራል። ለፍታ ያህል የወንድሜን ነገር የመከተል ስሜት ተፈታተነኝ። ኢትዮጵያውያንን ስዊድናዊ ማድረግ የሚችለውን ነገር ባሳያቸው ደስ ባለኝ። የዋልደማር ወንድም አይደለሁ? አያሌውና ሰዎቻቸው በደንብ የሚያውቁት ዋልደማር፣ ሙሉ አድናቆታቸውን ያገኘው ዋልደማር። ነገር ግን ቦታው በጣም ቀዝቀዛና የሚቆረጥም ብርድ አለው። መሬቱ እንደ በረዶ ቀዝቅዟል። እዚህ እዚያም የበረዶ ክምር ይታያል። ሰሳ ያለው አየር ትንፋሽን ቁርጥ ነው ያስደረገኝ። በስበው በስበው የሚበቃ አየር የማገኝ አልመስላለኝ። ከጅባራውና እጅብ ብሎ ከመታየው ከርዳዳ ሳር ውጭ ሌላ አይነት ተክል የለም። ጅባራ የሚገኘው ከባህር ወለል 3800 ሜትር ከፍታ ብቻ ነው። ቁመቱ እስከ 3 ሜትር ድረስ ይሆናል። ከሩቅ ሲታይም ልክ የዘንባባ ዛፍ ይመስላል። ከስር በኩል ግንዱ የ25 ሴንቲሜትር ፍረት አለው። ወደ ላይ እያደገ ሲሄድ ግን መቅጠን ይጀምራል። ተክሉ ሲደርቅ እንደ ግንድ ነው የሚነደው። ነገር ግን ሙቀት አይሰጥም። በቧሂት በምዕራብ ጎን በኩል ባለው ዋሻ ለሶስት ቀናት ሰነበት። በዚህ ቦታ ብዙ በጎች ይረባሉ። አንድ በግ በርካሽ በ50 ኦር ይገዛል። ጉልበታችን ማገገም የሚችልበት ቦታ ነው ያለነው ብለን አስበናል። ከጧት እስከ ማታ በግ በየተራ እየታረደ ይቀቀላል። እንደዚህ ጊዜ ስጋ በብዛት በልቼም አላውቅ። ይህን ያህልም ቡቡኝ ጠጥቼም አላውቅ። ለመጀመሪያ ጊዜ ምን ያህል ተርበን እንደነበር ተገረዘብን። ጨጓራና አንጀታችንም አልተጣሉንም። ምን ያህል ብዛት ቢኖረውም የበላነውን ሁሉ ተቀበሉ። የዘመን ገበሬዎች እነዚህ ትሁትና የደጋ ተራ ሰዎች በግልጽ ወዳጅ መስለው ነበር የሚታዩት። ሲመጡም እንጨት፣ ጠላ፣ ዳቦ፣ ወተትና እህል ስጦታ ይዘው ነበር። አልፎ አልፎም እንቁላል ይሰጡን ነበር። አገሩ ግን የዶሮ ሀብት የለውም። ካምፑን ለቀን በምንሄድበት ቀን በጠዋቱ ገላይን ተጥቤ በፈላ ውሃ የተቀቀለ አዲስ ልብስ ከለበስኩ በኋላ በጣም ደስታ ተሰማኝና ከደጃዝማች ልጅ ጋር በመሆን ዋሊያ ለማደን ወጣን። ዋሊያ በሰሜን ብቻ ነው የሚገኘው። ብዙ ዋሊያዎችን ቀጥ ባለው ገደል ላይ አየን። ጠጋ ብለን ለመተኮስ የጠመንጃ ተኩስ ርቀት ያህል የሚያስጠጉ አይነት አልነበሩም። በተጠጋን ቁጥር ስለሚሸሹ አፋራምነታቸውን አስመሰከሩ። ለማንኛውም እንዲህ አይነት ያልተለመደ አደን ለማድረግ ወጥተን ነበር። በሳንቃበር በኩል አድርገን ወደ ደባርቅ መንገድ ቀጠል። ሳንቃበር በዚህ ቀጥ ባሉ አለትና መጋጠሚያዎች በተከበበው ሰሜን ክልል ካሉት ሶስት ማለፊያዎች አንዱ ነው። የጣሊያን ወታደሮች ከታች ከደልዳላ ቦታ ስለተቀመጡ እኛም ይሻለን በዳባትና በደባርቅ መካከል ግማሽ መንገድ ላይ በሚገኙ ዋሻዎች ቆይተን የሚመጣውን ማየት ነው ብለን ወስነናል። አሁን የደረስንበት ዋሻ ትልቅ ነበር። በቀላሉ በብዙ ሺህ የሚቆጠሩ ሰዎች ማስተናገድ ይችላል። ነገር ግን በርጥበቱ ምክንያት ውስጡ መቆየት የማይቻልበት ሁኔታ ደረጃ ሊደርስ ይችል ነበር። ሰፊና ጠመዝማዛ መንገድ በተራራው መሃል ለመሃል ይወስዳል። ለደቂቃዎች ከተጓዝን በኋላ ሰፊ ውሃ የተከማቸበት ኩሬ ደረስ። ውሃው ከላይ እንደ ነጎድጓድ እየጮኸ በሚወርድ ፏፏቴ ይሞላል። በፏፏቴው ጩኸት ንግግር መስማትም አይቻልም ነበር። ኩሬው ከስር በኩል የውሃ መውጫ ቢኖረው ነው እንጂ ከላይ በኩል የሚታይ የውሃ መውረጃ አይታይም ነበር። ከሳንቃበር ወዲህ ከአቶ ማሞና ቤተሰቦቹ ጋር በጣም ተቀራርቤያለሁ። ከነሱ ጋር ሆኜ የሚቻለውን ቦታው የሚፈቅደውን እንክብካቤ አግኝቻለሁ። በቀሩት ወራት አብረን ነው ያሳለፍነው። ከደጃዝማች በየቀኑ የሚላክልንን ዳቦ እንደ ወንድማማች እንከፋፈል ነበር። ደጃች አያሌው በቆየ ቁጥር ዝምታቸው እየጨመረ ነበር የሄደው። ጨዋታቸው ምንም አልተሻለም። ያ ግን የራስ ካሳ ልጅ የሆኑት ባለቤታቸው ከዳባት ተነስተው እኛን ለመከተል እስኪመጡ ድረስ ነበር። ባለቤታቸው ስማቸው ማናህሎሽ ነበር። ሲመጡም የውጭውን ዓለም ጭልፍታ ይዘው ነበር የመጡት። በጣም ንጹህ ናቸው። ለብዙ ጊዜ አዲስ አበባ ሲኖሩ እንደ አውሮፓዊ ባላባት ሴቶች ነበር የኖሩት። ያም በባህሪም ባለባበስም ጭምር ነበር። በጣም መልከኛና አስደሳችም ነበሩ። ነገር ግን ራስ ወዳድ በመሆናቸው የተነሳ ተወዳጅነት አልነበራቸውም። ይህ ባህሪ ደግሞ የተወረሰ ነው ተብሎ ይወራ ነበር። በሳቸው እርዳታ ነበር አስቀያሚና የማይመቸውን ጺሜን ማስወገድ የቻልኩት። ጺም መላጫዬንና ሌሎች ንብረቶቼን ተከዜ ላይ ስለጠፉብኝ ጺሜን ከማሳደግ በስተቀር አማራጭ አልነበረኝም። ከነበራቸው የመዋቢያ ነገሮች ጋር ጸጉር የሚያስወግድ ወይም የሚነቅል ፓውደርም ይዘው ነበር። በወፍራሙ ጺሜ ላይ አደረግኩበት። ከሶስት ደቂቃ በኋላ ጺሜ እንደ ህልም ድራሹ ጠፋ። ደስተኛ ነበርኩ። ከዚህ በኋላ ግን ደግሜ ተጠቅሜ አላውቅም። በዚህ ትልቅ ዋሻ ሶስት ቀናት እንዳሳለፍ የታውራሪ ተሻገር በላብ ተጠምቀው ፈረሳቸውን እየጋለቡ መጡ። ሰዎቹ ከርተዋቸዋል። እናም ብቻቸውን የሊማሊሞን ማለፊያ መከላከል አልቻሉም። ጣሊያኖቹ በደባርቅ ከተማ ዙሪያ ካምፕ መስርተዋል። የአካባቢው ገበሬዎች በሙሉ ለእኛ ግልጽ የሆነ ጥላቻ እያሳዩ ነው። ለጣሊያኖቹ ወዳጅነታቸውን ለመግለጽ ሁሉም ነጭ ባንዲራ በየጎጆቻቸው ላይ ያውለበልቡ ነበር። በገበሬዎችና በወታደሮች መሃል የተኩስ ልውውጥ ማድረግ የተለመደ ነገር እየሆነ መጥቷል። ፊታውራሪ ደግሞ የነበራቸውን ጥሩ ዜናም ማካፈሉን አረሱም ነበር። የጣሊያን አውሮፕላኖች በስህተት የራሳቸውን ሰዎች በቦምብ ደብድበው በራሳቸው ዜጎች ላይ ሞትና ሽብር ፈጥረዋል። ወዲያውኑ የተወሰነ ውሳኔ ደጃች አያሌው ራሳቸው ብቻቸውን ወይም ከኛ 5 ኪሎ ሜትር ርቀት ከሚገኙት ራስ እምሩ ጋር በመሆን ጣሊያኖቹን ለመመከት ነበር። አቶ ማሞና እኔ ከሌሎች ሰዎች ጋር በመሆን የተሰጠን ኃላፊነት ወይዘሮ ማናህሎችን አጅበን በቀጥታ ወደ ምዕራብ አቅጣጫ እንድንሄድ ነው። ሐሳቡ በሱዳን በኩል አድርገን ሄደን ከእንግሊዞች መጠለያ ለማግኘት ነው። ደጃዝማችም በሙከራቸው ካልተሳካላቸው እኛን ሊደርሱብን እንደሚሞክሩ ነበር። ከሰዓት በኋላ ከቀኑ 9 ሰዓት ላይ ደጃዝማች ከብዙ መቶ ሰዎች ጋር በመሆን ተለይተውን ሄዱ። እኛ ግን መንገድ ለመጀመር የጨረቃ ብርሃን እስኪወጣ ድረስ መጠበቅ ነበረብን። ልክ እንደ ሌሎቹ ሴቶች ሁሉ ወይዘሮ ማናሎሽ በፍጹም ተዘጋጅተው አልጨረሱም። ይሄ ጎሏል፣ ልብሱ በደንብ ስክት አላለም፣ ጫማው ይቆነጥጣል፣ ወይ ደግሞ የፀሐይ ባርኔጣው ቀለም ከሌላው ጋር የሚስማማ አይደለም። እንደተለመደው መንገዱ በጣም አስቸጋሪ ነበር። እጣችን በሙሉ በአስቸጋሪ መንገዶች እንድንጓዝ የተወሰነበት ይመስላል። አንድ 7 የሚሆኑ አሳዛኝ ሁኔታዎች ወደ 8 አስቸጋሪ ሁኔታዎች። ከሌሎች ሁኔታዎች ጋር የአቶ ማሞ ፈረስ ከነጭነት በገደሉ ወድቆ ቀርቷል። በኋላ የሚያምርና አስደናቂ ወደ ሆነው የቦዛ አካባቢ ደረስን። እዚህ ቦታ ላይ ሆነን በስምምነታችን መሰረት የደጃዝማች አያሌውን ወሬ ልንጠብቅ ነው። እኩለ ቀን ሲሆን ዜና መጣልንና ከነበረን መዳከምም እንድንነቃ አደረገን። በዙሪያው በነበሩ ሰዎች ግን ከፍተኛ ጩኸት ነበር። የደጃች አያሌው ሁሉም ንብረት ዳባት አጠገብ ባሉ ዋሻዎች ተደብቀው ነበር። ነገር ግን በአካባቢው ሰዎች እንዳለ ተዘርፈዋል። ሁሉም እርስ በርሱ እየተራኮተ ነበር። አቅም ያነሰው ለባለጉልበተኛው መልቀቅ ነበረበት። ይህም ሁኔታም በየቦታው የሚታይ ነገር ሆኗል። ራስና ደጃዝማች ለእኛ የሚበጀው ወደ ጎንደር መሄድ ነው ብለው አስበዋል። ስለዚህ እኛም ከኋላቸው ወደ ረባዳው በሚወስደው መንገድ ላይ እንድንደርስባቸው ተወስኗል። 7 ሰዓት ሲሆን መንገድ ጀመር። መንገዳችንም ለሶስት ቀናት ቀጠለ። በመሃል የ9 ሰዓታት እረፍት ብቻ ነው ያደረግነው። በመጨረሻም ደንቀዝ የሚባል ከተማ ደረስን። ፀሐዩ ያቃጥላል። እስኪመሽ ድረስ ከ5 ወራት በፊት ወደ ጠገዴ ሲሄድ የመጣሁበትን መንገድ እስከምናቋርጥ ድረስ የሚጠጣ ውሃም አላገኘንም። ሌሊቱ እንዳለፈ ፀሐይ ስትወጣ ወደ ሰማይ ቀጥ ብሎ የወጣ የ100 ሜትር ከፍታ ያለው ዳገት موتعد نبرا بن دقام مو بوتالي يالن ببودن يتدراجو قبريوش تقات درسا بن هونم كهاديك او جابوالا بنبرون صوست اوتوماتيك مساري او جرداتا لنبرا راجو چال كسابوالا راس الناد الجازما جي تبقون سلنبر درسن باچو يمو كاچو قد نيوچين مغنيو አዲስ አበባ ከመጡ ሁለት የኢትዮጵያ ፓይለቶች ጋር ተዋወቁ። አውሮፕላናቸው ዳባት ላይ ስለተመጣ ካጀቡ ጋር በመሆን ወደ አዲስ አበባ ለመመለስ ወስነዋል። ከመሽቱ 3 ሰዓት ሲሆን በጸጥታና በተረጋጋ ሁኔታ በጣም ደስ በሚል ጨረቃ ብርሃን ስር ወደፊት እንጓዝ ነበር። ድንገት ተኩስ ከሁሉም አቅጣጫ ይተኮስብን ነበር። ጥይቶችም እያፏጩ ባናታችን ላይ ይበሩ ነበር። ግራንድ ገባው ድሮ በየቦታው በጭንቀት የሚሮጡት ህፃናት ለመከላከልና ለመደራጀት አስቸጋሪ ሁኔታ ፈጠሩብን። እሶችም ፈርተው ስለነበር ችግሩን አባባሱት። ተክሱ ቀስ ያለ እየጨመረ ሄደ። የኛም አውቶማቲክ መሳሪያዎቻችን ተጠመዱና መንጣጣት ጀመሩ። ወታደሮቻችን በጨለማው ወደማይታይ የጠላት አቅጣጫ ነበር የሚተኩሱት። ከመትረየስ ተኳሾቹ አንዱ መሳሪያውን ወደኛ ዞረብን። ጥይቶቹ ባናታችን ላይ ነው የሚሄዱት፣ ግን ይሄ ካሪ መትረየሱን ወደታች ማነጣጣር መቼ እንደሚጀምር ማንስ ያውቃል? አበራ እንዳትለቀው ደጃዝማች ነበሩ ላነጣጥሮ ተኳሻቸው ትዕዛዝ የሰጡት። አበራም በርከከልና ጠመንጃውን ከጉንጆ አስተክቶ ተኮሰ። ኢላማ መትረየሱም ጸጥ አለ። ተኳሹም ወደ መሬት እጥፋለ። ከግማሽ ሰዓት ተኩስ በኋላ አጥቂዎቻችን ሞትና የቆሰሉ 10 ሰዎቻችንን ተተው ተበተኑ። እኛ ግን በእጥፍ የሚሆን ነበር ያጣነው። መንገድ እንደገና ለመጀመር ስንዘጋጅ አንደኛው የጣሊያን እስረኛ የለም። በየቦታው ተፈልጎ በመጨረሻው ዋሻ ውስጥ ተገኘ። በዚያው እንደተደበቀ እንቅልፍ ወስዶታል። ሙሉ ቀን ያሳለፈው ጉዞ አድክሞት ነበር። በመንገዳችን ላይ የሚደርስብንን ብዛት ያለው ጥቃትን መቋቋም ነበረብን። ጉልበታችንን ጨርሰን መጋቢት 22 ቀን አንድ ጥንታዊ ፍርስራሽ ያለበት ደንቀዝ ከተማ ገባን። እዚህ ያለን የሚገርም ዜና ሰማን። ጣሊያኖች ከአንድ ቀን በፊት ጎንደር ከተማ ገብተዋል። እኛም ያለነው ከጎንደር 40 ኪሎ ሜትር ርቀት ነበር። እንዴት እንዲህ ሊሆን ቻለ? ጀነራል ስትራቼ በ8 ቀናት ውስጥ ከሰቲት ተነስቶ መንገድ እየሰራ ሜካናይዝድ የሆነውን ጦሩን ይዞ ጎንደር ሲገባ የምናውቀውም ነገር አልነበረም። ጠቅላላ ፕሮግራማችን በዚህ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደናምሹ።